የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ነሐሴ 27 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በድሬዳዋ ካንዶር በፊት በተከሰተውና እስካሁን በቀጠለው የቺኩንጉንያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ።
እስካሁን ድረስ ባለን መረጃ ወደ 20 ሺህ የሚጠጉ ሰዎች በበሽታው ተጠቅተዋል።
የተቋሙ ክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ የተናገሩት ነው። ዝርዝሩን ይዘን እንመለሳለን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት በፖለቲካ መርሃ ግብሩና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክሯል።
መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩም ጠመንጃዎች ተጠቁ። ደርግም ኢህአዴግም ስዩም ጠመንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው።
የፓርቲው ምክትል መሪ አቶ አንዷለም አራጊ ናቸው። ዝርዝር ዘገባለን። አብራችሁን እስከ ማብቂያው ዝለቁ። የሙዚቃ ምርጫም ይኖረናል።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
በደቡብ አፍሪካ ውስጥ ሁለት ኢትዮጵያን ንብረታቸውን ከዘራፊዎች ለማስረፍ በመሸሽ ላይ እያሉ ባጋጠማቸው የመኪና አደጋ መሞታቸው ተሰማ። ኢትዮጵያኑ የመኪና አደጋው የገጠማቸው ደቡብ አፍሪካ ዋና ከተማ ጆሃንስበርግ አቅራቢያ በመትገኝ ጁሌስ የምትባል መንደር ውስጥ ወደሚገኝ ንብረታቸው እየነዱ በነበሩበት ወቅት መሆኑ ታውቋል። ኢትዮጵያኑ ወደ ሱቃቸው ለመሄድ የተነሱት የአካባቢው ነዋሪዎች የስደተኞች ሱቆችን እየዘረፉ ነበር በተባለበት ወቅት እንደነበረ በደቡብ አፍሪካ የኢትዮጵያን ማህበረሰብ ምክትል ሰብሳቢ ናህሊ ሙሳ ለቪኦኤ ገልጸዋል። ዘገባው የዳዊት ገልሙ ነው።
ወደ ሌላ ዜና ስናልፍ ኢራን ነዳጅ ዘይት እንዳትሸጥ ስትል ዩናይትድ ስቴትስ የጣለችባትን ማዕቀብ ለመወጣት የሚረዳት እርምጃ የአውሮፓ ሀገሮች ካልወሰዱ በስተቀር ከዓለም አቀፉ የኒውክሌር ስምምነት የራቀ ያለችውን ጠንካራ እርምጃ እንደምትወስድ ኢራን ዛሬ ገልጻለች። የኒውክሌር ስምምነቱ የተፈረመው ከአራት ዓመታት በፊት መሆኑ የሚታወቅ ነው። የኢራን መንግስት ቃል አቀባይ አሊ ራቢ የኢራን ነዳጅ ዘይት መሸጥ አለበት፣ ገቢውም ለኢራን ተደራሽነት እንዲኖረው ያስፈልጋል ብለዋል። ሀገሪቱ ማዕቀብ እንዲነሳላት ስትል ከፈረመችው የኒውክሌር ፕሮግራሟን ከሚገታው ውል የመውጣት እርምጃ የምትወስድበት የጊዜ ገደብ አርብ እንደሆነ የኢራን ባለስልጣኖች አስታውቀዋል። ኢራን እስካሁን ባለው ጊዜ በውሉ መሰረት ለማከማቸት ከተፈቀደላት የዳበረ ዩራኒየም መጠን የማዳበር ደረጃ ገደብ አልፋ ሄዳለች ተብሏል። ዩናይትድ ስቴትስ በኢራን ላይ ማዕቀቦች የጣለችው ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ከኒውክሌር ስምምነት ለመውጣት ከወሰኑ በኋላ ነው።
ሆንግ ኮንግ ውስጥ ዛሬ ዓመቱ ትምህርት የሚጀመርበት ቀን ቢሆንም የሁለተኛ ደረጃ ተማሪዎች ዛሬ ትምህርት ቤት መግባቱን ትተው ለዲሞክራሲያዊ ንቅናቄ ያላቸውን ድጋፍ ለማሳየት ሲሉ በመናፈሻ ቦታ ተሰብስበው ውለዋል። የተቃውሞ ሰልፈኞቹ ንጋት ላይ የባቡር በሮችን በማገድ የሰዎች ማመላለሻ ባቡሮች እንዳይንቀሳቀሱ አድርገው ነበር። ትናንት ደግሞ ዲሞክራሲያዊ መብቶችን የሚጠይቁ ተቃዋሚዎች ወደ ዓለም አቀፍ አውሮፕላን ማረፊያ ተደራሽነት እንዳይኖር ሲሉ መንገድ ላይ ያሉትን መሰናክሎች በሳት አጋይተዋል። በአውሮፕላን ማረፊያ ውስጥ ወዳሉት አውቶቡሶች የሚያስገባውን በር ዘግተዋል። የትራንዚት ክፍል ባለስልጣኖች የባቡር አገልግሎትን ለማቆም ተገደዋል። በተቃውሞ ምክንያት አንዳንድ አውሮፕላን አብራሪዎች የአውሮፕላን በረራዎች ስለተሰረዙ መንገደኞች ወደ መሃል ከተማ ለመመለስ ለሰዓታት ያክል በእግር ለመጓዝ እንደተገደዱ ተዘግቧል።
ዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ ደርሳለች። በስምምነቱ መሰረት የአሜሪካ ወታደሮች ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉት አምስት ወታደራዊ ሰፈሮች ይወጣሉ ተብሏል። የዩናይትድ ስቴትስ ዋናው ተደራዳሪ ዛልሜ ሃሊዛድ በአፍጋኒስታን ትልቁ የግል ቴሌቪዥን ጣቢያ በሆነው ቶሎ ኒውስ ዛሬ ቀርበው ሲናገሩ ስለ ስምምነቱ ያስታወቁት 5000 ወታደሮች ከወታደራዊ ሰፈሮቹ ይወጣሉ ብለዋል። በአሁኑ ወቅት 14000 የአሜሪካ ወታደሮች አፍጋኒስታን ውስጥ ይገኛሉ። በይፋ የሚታወቁ 7 በዩናይትድ ስቴትስ የሚተዳደሩ ሰፈሮች በሀገሪቱ ውስጥ ይገኛሉ። ስምምነቱ ይፋ የሆነው ሃሊድ ስለ ስምምነቱ ዝርዝር ጉዳዮች የአፍጋኒስታን ፕሬዚዳንት አሽራፍ ጃኒንን ካሳወቁ በኋላ ነው። ይሁንና አሜሪካ በውጭ ሀገር ከምን ጊዜውም በላይ የረዘመ ቆይታ ካደረገችበት አፍጋኒስታን ወታደሮቿን ስለምታስወጣበት ሰነድ ቅጂ ለአፍጋኒስታን ፕሬዚዳንት እስካሁን አልሰጡም ተብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን።
ቀዳሚው ዘገባችንን እናስደምጣችሁ። በድሬዳዋ ከአንድ ወር በፊት በተከሰተውና እስካሁን በቀጠለው የቺኩንጉንያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩንና 20000 መድረሱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የተቋሙ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ በሽታው የተያዘ እንጂ እስካሁን ድረስ የተመዘገበ ሞት እንደሌለ ተናግረዋል። ወረርሽኙን ለመቆጣጠር እየተደረገ ባለ የተቀናጀ አሰራር ከድሬዳዋ አስተዳደር፣ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከሌሎች አጋር ድርጅቶች ጋር በመሆን ፈጣን ምላሽ የሚሰጥ የድጋፍ ቡድን መላኩንም ጨምረው ገልጸዋል። መግለጫውን የተከታተለው ሙክታር ጀማል ዝርዝር አለው።
የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ በሰጡት መግለጫ እንደተናገሩት ቺኩንጉንያ ኤደስ በመትባል ትንኝ ንክሻ ከሰው ወደ ሰው የሚተላለፍ በሽታ ነው ብለዋል። አሁን በድሬዳዋ ያስከተለውንም ችግር በተመለከተ ዶክተር በየነ ለጋዜጦች ተናግረዋል።
በድሬዳዋ ከተማ ካንዶር በፊት ጀምሮ ወረርሽኙ ተቀስቅሷል። እንግዲህ እስካሁን ድረስ ባለን መረጃ ወደ 20000 የሚጠጉ ሰዎች በበሽታው ተጠቅተዋል። በሽታው የሚያሳያቸው ምልክቶች አንደኛ ከፍተኛ የሆነ ትኩሳት ነው። ሁለተኛው ደግሞ ሰውነት መገጣጠሚያ አካሎች ላይ ከፍተኛ የሆነ ህመም እና አጠር ያስከትላል። ሌላው እንግዲህ ከራስ ምታት ጋር የተያያዘ በሰውነት ላይ የሚወጣ ጭፍታ፣ ሌሎች ደግሞ እንደማስታወክም እና ሌሎች ነገሮች ሊታዩ ይችላሉ።
የቺኩንጉንያ በሽታን ለመከላከል እርጥበት ያለበትና ውሃ ያቆረበትን አካባቢ ማስወገድ የግድ እንደሚሆን ነው ዶክተር በየነ በመግለጫቸው የጠቆሙት። በተለይ የተለያዩ ቤቶች ለትንኝ መራቢያ ምንጭ የሆኑ አካባቢዎችን ማጽዳት ላይ ማህበረሰቡ እንዲያተኩርም ዶክተር በየነ አሳስበዋል። በተደረገው የቤት ለቤት አሰሳ ከ86 በመቶ በላይ የሚሆኑ ቤቶች ወረርሽኙን የሚያስተላልፍ ትንኝ እጮቹ ተገኝተውበታል ብለዋል። ይህ ደግሞ ከፍተኛ የርጭት ስራ መሰራት እንዳለበት ታምኖበት ወደ ስራ የተገባ ቢሆንም ማህበረሰቡ በትኩረት ትብብር ሊያደርግ እንደሚገባም ጥሪ አቅርበዋል።
የምላሽ ስራው እንግዲህ በዋናነት የሚያጠነጥነው በበሽታው የተያዙ ሰዎችን አስፈላጊ የሆነውን ሕክምና አገልግሎት መስጠት ነው። የራሱ የሆነ ፈዋሽ የሆነ መድኃኒት የለውም። የሚሰጠው ድጋፋዊ ሕክምና ወይም የታዩ ምልክቶችን ለማከም ወይም እንዲሻላቸው የማድረግ ነገር ነው እንጂ ቫይረሱን የሚገድል ወይም ሙሉ በሙሉ ሊያጠፋ የሚችል መድኃኒት የለውም። ስለዚህ ትኩሳት ያለበትን ሰው ወይም ደግሞ ቁርጥማት ያለበትን ሰው ለእነዚህ ማስታገሻ የሚሆኑ መድኃኒቶችን በመስጠት ነው ሕክምና እየተደረገ ያለው።
ማህበረሰቡ ከበሽታው ራሱን ለመከላከል እንዲችል ለሃይማኖት አባቶች፣ ለማህበረሰብ መሪዎች እንዲሁም በመገናኛ ብዙሃን ላይ ለሚሰሩ ባለሙያዎች በአጠቃላይ ለ125 ሰዎች ስልጠናና የግንዛቤ መስጫ መድረክም ተከናውኗል ብለዋል። ከዚህም ጋር በተያያዘ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ለምላሽ አሰጣጥ የሚያግዙ ባለሙያዎችን የኬሚካል የመድኃኒትና ሕክምና ቁሳቁሶች ድጋፍ ለድሬዳዋ ከተማ አስተዳደር ማድረጉን ተናግረዋል ዶክተር በየነ ሞገስ። በተጨማሪም ወረርሽኙን ለመከላከል የሚያስችል 1.2 ሚሊዮን ብር ድጋፍ መደረጉን ዶክተር በየነ ተናግረዋል። ነገር ግን ከማህበረሰቡ ግንዛቤ አንጻር አሁንም ችግር የሆነብን ነገር አለ ይላሉ ዶክተር በየነ።
ችግር የሆነ ያለው በበርሜል ወይም በተሰባበሩ እቃዎች ውሃ ይጠራቀማል፣ ክፍቱን ይተዋል። እዛ ላይ እነዚህ ነፍሳቶች እንቁላላቸውን ይጥላሉ፣ በከፍተኛ ሁኔታ ይራባሉ። በበሽታው የተያዘ አንድም ሰው ሁለትም ሰው ካለ በዛ ቤት ውስጥ ደም ከዛ በመውሰድ ወደ ሌሎች የቤተሰብ አባላት የማስተላለፍ ሁኔታ ይኖራል ማለት ነው። ስለዚህ ህብረተሰቡ እነዚህን ነገሮች እንግዲህ የተቀበለበት መንገድ መጀመሪያ አካባቢ ላይ ሬዚስታንስ ነበር። ውሃው እንደፋ ሲባል ውሃው እንፈልገዋለሁ። ምክንያቱም ዝናብ ሁሉ ጊዜ አይጥልም። ዝናብ የሚጥልበት ወቅት አሁን ነው። ዝናብ ደግሞ ሲጥል በየቀኑ አይጥልም። ስለዚህ ያንን ውሃ የማጠራቀም በቧንቧ ከሚያገኙትም ውሃ የዝናብ ውሃው ተፈጥሮ ለየት ያለ ስለሆነ ለንጽህና መስጫ በተለይ ለልብስ ማጠቢያ ያንን የመፈለጉ ሁኔታዎች ወይም ዝንባሌዎች አሉ። ይሄ እንግዲህ ማህበረሰቡ መጀመሪያ አካባቢ የነበረው አመለካከት ነው። ቤት ለቤት በሚደረጉ ዘመቻዎችም ለማስተማር በሚደረግበትም ጊዜ አለመቀበል ነገሮች ነበሩ። ውሃውን ድፉ ሲባሉ ያለመድፋት፣ ቢደፉም ደግሞ ልክ ነገ ዝናብ ከጣለ ተመልሶ የማጠራቀምና ተመሳሳይ ነገር እንዲቀጥል የማድረግ።
ሌላኛው ዛሬ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መግለጫ ያተኮረበት የኮሌራና የፖሊዮ ወረርሽኝም በተመለከተ ነው። የኮሌራ ወረርሽኝ ከዚህ ቀደም በነበሩ አካባቢዎች እየጠፋ ቢመስልም አዳዲስ ቦታዎች ላይ ወረርሽኝ የመፈጠር ሂደቱ እንደቀጠለ መሆኑን ነው ዶክተር በየነ መጎስ በመግለጫቸው የጠቀሱት።
እንግዲህ ኮሌራ ወረርሽኝ በተለያዩ የሀገሪቱ ክፍሎች መከሰት ከጀመረ ከወራት በላይ ሆኖታል። አሁን አብዛኛው የኮሌራ ወረርሽኝ የተከሰተባቸው ክልሎች ላይ ሙሉ በሙሉ ወረርሽኙን መቆጣጠር ተችሏል። አንዳንድ ክልሎች ላይ ግን አሁንም አልፎ አልፎ ወረርሽኙ እየታየባቸው ያሉ ቦታዎች አሉ። በተለይም በአሁኑ ሰዓት በኦሮሚያ ክልል በሻሸመኔ ወረዳና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሐረሪ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በአዋሳ ከተማ በቅርብ ጊዜ ነው ይሄ የጀመረው። ከአንድ ሳምንት አካባቢ ነው የሆነው። እንግዲህ ዛም የተወሰኑ ሰዎች በወረርሽኙ ተይዘዋል። ነገር ግን በሁሉም ቦታዎች ላይ ጠንካራ የሆነ የመከላከልና የመቆጣጠር ስራዎች እየተሰሩ ነው።
የፖሊዮ ወይንም ደግሞ የልጅነት ልምሻ በሽታም በሶማሌ ክልል ወረርሽኙ መታየቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተናግሯል። በመሆኑም ወረርሽኙ ከተቀሰቀሰበት ጊዜ አንስቶ በሽታውን ለመከላከል አቅም የማጎልበት ስራ ከሶማሌ ብሔራዊ ክልላዊ መንግስት 5 ዞኖች ጋር በመሆን 48 ወረዳዎች፣ 5 ተፈናቃይና 3 ስደተኛ ጣቢያዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። እድሜያቸው ከ5 ዓመት በታች ለሆኑ 500,000 በላይ ህፃናት ክትባት መሰጠቱንም ዶክተር በየነ አስተውሷል። የቺኩንጉንያ ወረርሽኝም በተመለከተ በኢትዮጵያ ውስጥ ረጅም እድሜና ታሪክ እንደሌለው ዶክተር በየነ የተናገሩ ሲሆን በተመዘገበ መረጃ ከዚህ ቀደም ከ3 ዓመት በፊት በሶማሌ ክልል ምልክቱ የታየ ሲሆን በዚህ ዓመት መጀመሪያ በአፋር ክልል፣ በሶማሌ፣ በደቡብ ክልል ምልክቶቹ እየታዩ እንጂ እንደዚህ ተስፋፍተው ችግር ሲፈጥሩ እንዳልነበረ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት በፖለቲካ ፕሮግራሙና በወቅታዊ የሀገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክሯል። ውይይቱ ድጋፍም ነቀፌታም ተስተናግዶበታል። የደሴው ዘጋቢያችን መስፍን አራጌ ያስተናደው ዘገባ እንደሚከተለው ይደመጣል።
የ1953ቱ የጄኔራል መንግስቱና ግርማሜ ንዋይ መፈንቅለ መንግስት ሙከራ በኢትዮጵያ የዘመናዊ ፖለቲካ ትግል ውስጥ ግንባር ቀደም መሆኑን ምሁራን ይስማሙበታል። ይሁን እንጂ ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል።
መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩም መጠበንጃዎች ተተኩ። ደርግም ኢህአዴግም ስዩም ጠመንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው። ያን ኃይል ለማምጣት ህዝብ በትክክል ለኋላው የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው፣ ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል ለኋላው ያልሆንም። በተወሰኑ ባለፉት ዓመታት የውይይት ባህል ከሞላ ጎደል ዳብረዋል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነ ነው ያለው። ከዚህ ቀደም የወዳጅና የጠላት ነው እንትሩ ከፓርቲዎች ጋር እርስ በርሳችን አብሮ የመስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚህ አይነት ጅማሮች አሉ።
ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ የሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን?
ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣል ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለ ዘር፣ ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው 97 ነው። እዛ ላይ የኢትዮጵያ ኢትዮጵያዊነትን ፍቅሩን ለኢትዮጵያነት ያለውን ሐሳብ ነው ያሳየው። ሌላ ምን አንሳ? ለምሳሌ ዶክተር አብይ ኢህአዲግ ነበሩ። ኢህአዲግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ ያማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ ነው። ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር ነው። ነገር ግን በላዩ ላይ ለማዳፈን ይሞከራል። በዘር በመናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል።
ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት።
የብሔር ድምጽ፣ የዘረኝነት ድምጽ በጣም ከባድ ነው። ምክንያቱም አንተን የተለየ አድርጎ አንተ ሞት ከአንተ ደማህ ብሎ ቁስልን እያከከ ነው የሚነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል። ልክ ፊኛን በስፒል መብሳት ያልቀላል ነው። ስለዚህ እሱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል።
በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተባባሰ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል።
ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ፣ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ። ፖለቲካን በዚህ መንገድ አቋርጬ ያውቃለሁና ተናግሬ ወጣ ተሰድቤ ወጣ ለማለት ጊዜያዊ እስትንፋስ እንትን ከማለት መፍትሄውን ብናፈላልግ ይሻላል።
አሁን ለሰላማችን ጠንቅ እየሆነ ያለ ነው የዘር ፖለቲካ። እኔ እኛ የሚለው አስተሳሰብ ነው አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቼዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣል ብዬ አምናለሁ። ነገር ግን አሁን አንድ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲወርድ ሲጓረድ የመጣ ነገር ስላለ የበተናችሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው
ከድጋፍ ድምፆቹ ባሻገር ተቃውሞ ያዘሉ አስተያየቶችም መሰንዘራቸው አልቀረም።
ምንም እንኳን በየቦታው የሚወድቀው የአማራ ሕዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ አለኝ። ከዛ አንግል የእናንተን ፓርቲ በጥሩ አየዋለሁ። ግን ለሀገሪቷ ሰላም ለእኛም መጻኢ ዕድል ብቸኛ ናችሁ ብዬ አላስብም። አልተለጠፋችሁ መንግስት ጋር? ራሳችሁን እንደ መንግስት እያያችሁ አይደለም? የሚሰነዘረባችሁ ወንጀላ ትክክል አይደለም? ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋል።
የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ።
ኢዜማ ጋር ያለው አቋም ዜግነት ላይ መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። ፍትህና እኩልነት እንዲሰፍን ነው የምንፈልገው። ከዚህ አቋማችን እኛ ወዴትም ንቅንቅ አላልንም። ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣንን ተቆጣጥረው ያሉ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበረ። ከዚህ በፊት ስንሰራ የነበረው ስህተት ነው፣ ህብረተሰቡን ይቅርታ እንጠይቃለን፣ ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው፣ ሁሉንም ያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ታያል። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት በደንብ ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ውድድር ላይ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም፣ ሌሎችም ሰዎች በጋራ መስራት አለባቸው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሩ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግንቦት ሰባት ነው።
በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው ከነበረበት ካቀለው ቄ እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ነው። ምክንያቱም ይሄ ሁሉ አማራ ሲፈናቀል አንድ ድምፅ አውጥተን
ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች አገር ስትታመስ ያያችሁ አንድም ቃል ልታወጡ አልቻላችሁም።
ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳል። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝ። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስርዓት አገሪቷ ውስጥ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ ይችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳት ብለን እናስባለን።
ከዚህ ባሻገር አንዳንድ የኢዜማ አመራሮች ከመንግስት ጋር በመቀራረብ የብዙሀኑን ጥቅም አሳልፈው ሰጥቷል የሚሉ ወቀሳዎችም ተሰንዝረዋል።
በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፎ እንደውም ስድብ ደረጃ የደረሱ ነገሮችን የተመለከት ነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል።
ውይይቱ ቁም ነገር የቀሰሙበት የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራጌ።
አስፈላጊ አንደኛ ወነታ ስለሆነ ያ ስሜት አለ ማለት ነው መሬት ላይ። ሁለተኛ ደግሞ የሚጠመንን ብቻ መስማት ትልቅነት አይደለም። ምንም አይመስልንንም ነገር መስማት አለበት። ህዝብ ውስጥ እንደዚህ አይነት ነገር ካለ እሱን ለመስማት መቻል አለበት። የመሰልጠን ትልቁ ጥግ መወያየት ነው፣ መነጋገር ነው፣ ሐሳብን ማቅረብ ነው፣ በሐሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይሄንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁ ነን፣ አባሎቻችንን እናዘጋጃለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። አሁን ተከታዩ የቴክኖሎጂ ጉዳዮችን የምናስደምጥበት ነው። አውስትራሊያ ጽንፈኛ መረጃዎችን የሚያደርሱ የበይነ መረብ አውታሮችን ለመዝጋት እቅድ ይዛለች። ለእርምጃው መነሻ የሆነው የክራይስት ቸርች በሚባል ስፍራ አንድ ታጣቂ በሁለት መስጂዶች ላይ የከፈተውን የእርምታ ጥቃት በቀጥታ በፌስቡክ ማስተላለፉን ተከትሎ ነው። ፊል መርሰር ከሲድኒ የላከውን ዘገባ ሀብታሙ ስዩም ያሰማናል።
ጽዮን ቀደም ብለሽ አስተዋወቅሽው ዘገባ ወደ ኋላ ይደርሳል። ከዛ በፊት ግን የደረሰው ሌላ ዘገባ እናሰማ። ቁጥራቸው በውል ባይታወቅም በርካታ የኢትዮጵያ ስደተኞችና ፍልሰተኞች በደቡብ አፍሪካ ይኖራሉ። እኚህ ኢትዮጵያን ብዙዎቹ ከትውልድ ቀያቸው ወጥተው ደቡብ አፍሪካ የሚደርሱት አስቸጋሪ የሕገ ወጥ ጉዞ በማሳለፍ ነው። አብዱል ባሲት አብዲ በደቡብ አፍሪካ ከሚኖሩ ትውልድ ኢትዮጵያን መካከል አንዱ ነው። የ29 ዓመቱ ኢትዮጵያዊ ወጣት ከሞያሌ ደቡብ አፍሪካ ለመድረስ 2 ወራት ፈጅቶበታል። በመንገድ ላይ እንዲሁ እዚያውም ደቡብ አፍሪካም ከደረሰ በኋላ የገጠሙትን ውጣ ውረዶች ለዛሬው የዘጋቢዎች መስኮት ተረኛ ለገልሞ ዳዊት አጫውቶታል። እንደሚከተለው ይደመጣል። ቀደም ብለሽ አስተዋውቅሽው በደረሰን ጊዜ ይደመጣል።
ትውልዱ ምዕራብ ኦሮሚያ ኢሉአባቦራ ነው። የመጀመሪያ ደረጃ ትምህርቱን እዛው በትውልድ ወረዳው በዳሪሙ፣ የ8ኛ ክፍል ትምህርቱን በጋምቤላ እንዲሁም የሁለተኛ ደረጃ ትምህርቱን ደግሞ በጅማ ተከታትሏል። አብዱል ሳቢት አሁን ኑሮውን ከሀገር ተሰደው በደቡብ አፍሪካ እየመራ ሲሆን አንድ የልብስ መሸጫ መደብር ከፍቶ በሚያገኘው ገቢ ቤተሰቡን ያስተዳድራል።
አሁን በጠቅላይ ግዛቱ ዋና ከተማ ነው የምኖረው፣ ብሉምፖንቲን ይባላል። በአካባቢው ላይ በርከት ያሉ የተለያዩ ሀገር ስደተኞች ይኖራሉ። አብዛኛዎቹም በንግድ እንዲሁም በተለያየ ሙያ ላይ ተሰማርተው ነው የሚኖሩት። እኔም በንግድ ላይ ተሰማርተው ከሚኖሩት ማህበረሰብ ውስጥ አንዱ ነው። ከሀገር የወጣሁበት ሁኔታ በፖለቲካ መገፋት፣ የሄድክበት ቦታ ሁሉ በትምህርት እድል በተለያየ ነገሮች ምናምን ከፊት ለፊታቸው ዞር የማድረግ ሲስተም ነበራቸው እና ትምህርታችንን በትክክል መማር አልቻልንም። ቤተሰቦቻችን በየጊዜው ይታሰራሉ፣ ይንገላታሉ። በዛ ምክንያት ልባችን ወደ ውጭ ሀገር ሸፍቶ ሌሎች ከሀገር ወጥቶ ተለውጦ ሲመለሱ አይተን እኛም እንደነሱ ወጣ ብለን ስራ አድርገን ብንቀየር የተሻለ ህይወት በኖረን ብለን ነው ከሀገር የወጣ ነው። ስንወጣ በኢትዮጵያ ሞያሌ በኩል ነው ወደ ኬንያ፣ ከዛ ከሞያሌ ወደ ናይሮቢ በባስ የተሳፈርኩት።
ወደ ደቡብ አፍሪካ የሚያቀኑ ስደተኞች በሚያደርጉት አስቸጋሪ ህገወጥ ጉዞ ብዙ ችግር ይደርስባቸዋል። ይህስ አልገጠመህም ወይ ብዬ አብዱል ባሲትን ጠይቀው ነበረ።
መንገድ ላይ ከሞያሌ ተነስተን ሳውዝ አፍሪካ ለመድረስ 12 ቀን ነው የፈጀብን። አብዛኛውን ቀን ያሳለፍነው በታንዛኒያ እና በኬንያ ቦርደር ላይ ነበረ። ሁለት ቦታ ላይ መኪና ተበላሽቶ ጫካ ውስጥ አውርደውን የአካባቢ ሰዎች ከብቶቻችንን የሚዘርፉ የሌላ ሀገር ሰዎች መጡብን ምናምን ብሎ ስለታማ ነገር እና በመሳሪያ ከቦ የተደበደብንበት አጋጣሚ ነበረ። እሱ ነው ያጋጠመን ትልቁ ነገር። ከዛ ውጪ በታንዛኒያ ደግሞ ለ2 ቀን ታስረናል።
በምን ምክንያት?
ህገ ወጥ ስደተኞች ናቸው ተብለን ነው። መንገድ ላይ 18 ነበረን። 18ታችንን ለ2 ቀን ታስረን ከዛ በኋላ አንዳንድ ጥያቄዎችን ጠይቀው ወዴት እየተጓዛችሁ ነው፣ ከየት ነው የመጣችሁት የሚሉትን አንዳንድ ጥያቄዎች ጠይቀው ነው የለቀቁን ከእስር ቤት።
ስትጓዙ ብቻችሁን ነበራችሁ ወይስ እናንተን የሚያጓጉዝ ሰው ነበረ?
መንገድ የሚመራን ሰው ከዛ አንስቶ ደቡብ አፍሪካ ሊያደርሰን $2,000 የተከፈለው ደላላ ነበረ። የኬንያ ሶማሌ ነው። እሱ ነበረ ሲያመጣን መንገድ ሲመራን የነበረው።
ምናልባት የምታስታውስ ከሆነ ምን ያክል ወጪ አወጣ እንደው ከሙያለ አንስተ ደቡብ አፍሪካ ለመግባት?
ደላላው ከተከፈለው $2,000 ውጪ $1,500 በጠቅላላ $3,500 ነው ያወጣው።
አብዱል ባሲት ከሀገር ከወጣ 9 ዓመት ሞልቶታል። በ2010 ከሀገሩ ወጥቶ ደቡብ አፍሪካ ሲደርስ በርካታ የሀገሩ ሰው በደቡብ አፍሪካ ስለሚኖሩ ኑሮውን ለመልመድ አስቸጋሪ አልሆነብኝም ይላል።
እኔ አሁን ምሰራው አልባሳትና ጫማዎችን ነው የምሰጠው። ወደዚህ ስራ ሲገባ ሰው ሁሉ እዚህ የሚኖረው በህብረት ነው እና እቁብ መሰብሰብ የሚባል ነገር አለ። ደሞዝ አጠራቅሞ መነሻ መንቀሳቀሻ ተብሎ ሳንቲም ታምን ሰው ጋር ማጠራቀም የሚባል ነገር አለ። ለተወሰነ ሰው ጋር ከሰራህ በኋላ ያለህን ገንዘብ አጠራቅመ እድሉ ከገጠመ ትንሽ የግድግዳ ተከራይተህ ትሰራለህ። እድሉ ካልገጠመ ደግሞ ጧትና ማታ ሰዎች ወደ ስራ ሲሄዱና ከስራ ሲመለሱ መንገድ ላይ አንጥፈህ እየጮክ በዚህ ዋጋ እንደዚህ አይነት ልብስ አለኝ፣ በዚህ ዋጋ እንደዚህ አይነት ጫማ አለኝ እያልክ መንገድ ላይ ቁመህ እየጮክ ትሸጥና ትንሽ ካፒታል ሲኖርህ ወደ ሱቅ መያዙ ወደዛ ይታለፋል ማለት ነው።
ምን ያክል ፈጀብህ የራስን የስራ ቦታ ለማግኘት እዛ ደርሰህ?
6 አመት።
በደቡብ አፍሪካ በሚኖሩ ኢትዮጵያ መካከል ስላለው ግንኙነት ሲናገር አብዛኛው ስደተኛ አብሮ የሚሰራ መሆኑን ብዙዎች ኢትዮጵያውያንም መልካም የሚባል ግንኙነት አላቸው ይላል አብዱል ባሲት። ሀገሩ ለስራ አመቺ ነው ወይ ብዬ ጠይቄው ነበር።
ቢዝነሱ ላይ ትላልቅ ቻሌንጆች አሉ እንጂ ወደ ሲስተሙ ለመግባት በእውነቱ ከሆነ ኢትዮጵያ ካለው ኦፖርቹኒቲ ወደ ስራ ለመግባት እዚህ ያለው ኦፖርቹኒቲ ቢሰፊ ነው። ግን በስራው ላይ ያሉት ቻሌንጆች ትላልቅ መሰናክሎች አሉ። በጣም ትልቅ መሰናክሎች አሉ። ሰው የተሻለ ስራ ለመስራት አንተ የምታገኘውን ቦታ ተጫርቶ ይገዛብሃል እና ወደ ቢዝነስ ዓለም ከተገባም በኋላ ከህዝቡ ጋር ኮሙኒኬሽን ላይም ትንሽ ችግር ያጋጥማል። አልፎ አልፎም ደግሞ ሰልፍ ሲኖር፣ የተቃውሞም ሰልፍ ሲኖር፣ የድጋፍም ሰልፍ ሲኖር፣ የሆነ አይነት ችግርም ሲኖር ምናምን ሰዎቹ ንዴታቸውን ቁጣቸውን የሚያሳዩት ስደተኛ ላይ ቁጣቸውን በማንጸባረቅ ነው እና እሱም ትልቅ ቻሌንጅ ነው። አሁን አይነገርም፣ ሚዲያ ላይ አይወጣም እንጂ ፓዛ ሾፕ ወይም ደግሞ ታፕ ሾፕ ተብሎ በየሎኬሽኑ ላይ የሚሰሩ ሰዎች የሚኖሩት አይነት ኑሮ በጣም ያሳዝናል። እንደዚህ እንደሚሰራ ብናቅ ኖሮ መች ከሀገራችን እንወጣ ነበረ ብሎ በጣም ከሀገራቸው መውጣታቸውን የሚጸጸቱ ሰዎችም በብዛት አሉ።
ገልሞ ዳዊትና እንግዳውን እናመሰግናለን። አድማጮች፣ ይህ እንግዲህ እንግዳው ያነሳው በደቡብ አፍሪካ ያለው ጉዳይ አሁንም አስቸጋሪ ሁኔታ ላይ እንዳለ በዛሬው ዕለት በተከታታይ ዘገባ ገልሞ እያስደመጠን ይገኛል። ተመልሰን እንመጣበታለን። አሁን ሰዓቱ የሙዚቃ ነው። ዛሬ እግቱ ናት የጋበዘችን። አብታሙ
የእግቱ ሙዚቃ ሰምተን እንመለሳለን። አብራችሁን ቆየው ነው
እንስተምን። አሁን እያዳመጣችሁ ያላችሁ ጋቢና ቪኦኤ ነው። እግዚአብሔር ይባላለሁ። 30 40 ሚሊዮን እንድታዳምጡልኝ ጋብዛለሁ። 60 70 80 90 100 ለከንከም ከም ያልኩ ተስፋ ቆረጥኩ
Kizia lein der salle
ሰላሳ አርባ ብላ ስጠራ እድሜ የሰው እድሜ እየጠራች ሀብታሙ ከአንተ የጀመረ
ስለ እየገፋ ከወጣትነት ስፍር እየተባረር ግድ የለም። ሙዚቃው በጣም የሚያምር
ከአንተ እድሜ የጀመረችዋል
ከኔ ከናስ ከተደረገበት 30 ላይ ያለ አብሮን ስለነበሩ በጣም እናመሰግናለን። አድማጮቻችን ይሄን ሙዚቃ በረጅም እንሰማው ጥሩ ነበር ግን
ባለን ቀሪ ሰዓት እንተዋቻለን። ከዜማው ጋር እኛ ለዛሬ ጉዟችን በዚህ ይጠናቀቅ።
መልካም። በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤ ላይ አስተያየታችሁን እንዲሰጡ እንጠይቃለን። አድማጮቻችን
በሰላም በጤና ያገናኘን። እኔ ጽዮን ግርማና
እኔ ደግሞ ሀብታሙ ስዩም ነበርኩ። ደህና እደሩ። መልካም ምሽት። I'm not alone.
Radio Nevio e Sagantafano Romoti.